ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈውን የአማርኛ ፕሮግራም አሁን ጀመረ።
የሰላሙ ሁኔታ በእርግጠኝነት ይረጋጋል፣ በእርግጠኝነት ሰላም ይሆናል። በተለያየ ምክንያቶች የተደረጉ ክፍተቶች እንደሚቀረፉ ትልቅ እምነት አለኝ።
የኢትዮጵያ አምባሳደር ፍጹም አረጋ ናቸው። ባለፈው እሁድ በተካሄደው የእንተዋወቅ ምሽት ከተናገሩት የተቀነጨበ ነው። ሰላም ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮቻችን። የቅዳሜ ግንቦት 10 2011 ዓ.ም ምሽት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ አዳነች ፍስሐዬ ነኝ። በዛሬው ፕሮግራማችን ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ስለተደረገ የእንተዋወቅ ምሽት የተቀናበረ ፕሮግራም ይቀርባል። ከዚያም ሳምንታዊው የሙዚቃ ቃና ቀርቦ ሲያዝናናችሁ ያመሻል። በቅድሚያ ግን ዜና እናሰማለን።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቤል አንድራዴ በቴክኒክ መሳሪያዎች ላይ ይገኛል። 14ኛው የቅዱስ ያሬድና ግዕዝ ቋንቋ ጉባኤ አክሱም ላይ እየተካሄደ ነው። ከትናንት በስቲያ ሐሙስ ግንቦት 8 2011 ዓ.ም የተጀመረው ይህ ጉባኤ ነገ ይጠናቀቃል ተብሏል። ሙሉጌታ አጽባሃ ተጨማሪ አለው።
የቅዱስ ያሬድ ስራዎች ለመዘከር እንዲሁም ከስራዎቹ ለዘመኑ የሚመጥን ትምህርት ለማግኘት በግዕዝ ቋንቋ ደግሞ የተጻፉ ጥንታዊ ጽሑፎች እንዲጠኑ ለማድረግ ያቀደ ኮንፈረንስ ነው እየተካሄደ የሚገኘው። 1500 ዓመታትን ያስቆጠሩት የቅዱስ ያሬድ ስራዎችን ለዓለም ለማስተዋወቅ ነው መድረኩ የተዘጋጀው በማለት የትግራይ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊዋ ወይዘሮ ዘነቡ ሐለፎም ተናግሯል። በአክሱም ዩኒቨርሲቲ አዘጋጅነት የቅዱስ ያሬድ ስራዎች በሳይንሳዊ መንገድ የተጠኑ ጽሑፎች የቀረቡበት መድረክ የተካሄደ ሲሆን በክልሉ ባህልና ቱሪዝም ቢሮ የተዘጋጀ ሌላ መድረክ ደግሞ የኦርቶዶክስ ቤተክርስቲያን ምሁራን በቅዱስ ያሬድና የግዕዝ ቋንቋ ትኩረት ያደረገ ጽሑፎች አቅርበዋል። ወይዘሮ ዘነቡ እንደተናገሩት በየዓመቱ የሚካሄደው ይህ መድረክ እየተጠናከረ መምጣቱ ነው።
የቅዱስ ያሬድ ስራዎች ምንድን ነበሩ? በርከት ያሉ ፍልስፍናዎች ነበሩ። የሕክምና፣ የፍልስፍና፣ የስነ ከዋክብት፣ የስነ ምህንድስና፣ ሌሎችም። እነዚህ ስራዎች እንዴት ወደ ዘመናዊው ዓለም ግብአት ሆኖ ሊያገለግሉን ይችላሉ በሚል መልኩ ነው እንግዲህ ዩኒቨርሲቲው ከቤተ ክርስቲያን ወጣ ባለመልኩ የተለያየ የፈለጉ እምነትም ፍልስፍና ይኖራቸው ነገር ግን በቅዱስ ያሬድና በቋንቋው ግዕዝ የተለያየ አርጊመንት ያላቸው ሰዎች እንዲወያዩበት ነው የተደረገው እና ሌላ ጊዜ ሁለቱም አንድ ላይ አጭቀን ነበር የምናካሄደው ምንድን ነው እስኪመጋገበው ድረስ ማለት ነው። አሁን ግን በየራሳቸው መንገድ ሄደው ወደ እውነታው ወደ ጥንተ መሰረቱ እንዲመለሱ የማድረጉ ጉዳይ ነው የሚሆነው። ይህ ከሌላ ጊዜ ለየት ያደርገዋል። አክሱም ዩኒቨርሲቲ ራሱን ችሎ አካዳሚክ በሆነ መልኩ ማካሄዱ አንድ ትልቅ ነገር ነው። ሁለተኛ ቅዱስ ያሬድ ይጠቀምባቸው የነበሩ የዜማ መሳሪያዎች እንዴት ይቀኝ እንደነበረ፣ እንዴት ያገለግል እንደነበረ፣ ዜማዎቹ ምን ይመስሉ እንደነበረ እሱም በተግባር የታየበት ሁኔታ ነው። ሁሌም ቢደረግም መሳሪያዎቹ በኤግዚቢሽን መልክ ለሁሉ እንዲቀርቡ የተደረገችው ስራዎቹም እንዲወጡ መደረጉ በጣም ትልቅ ነገር ነው።
በዚህ መድረክ ከተለያዩ የኢትዮጵያ አካባቢዎች የታደሙ ተሳታፊዎች ተገኝተዋል። በዓሉ ለማድመቅና የቅዱስ ያሬድ ስራዎችን የሚዘክር የጎዳና ትዕይንትም በአክሱም ከተማ ተካሂዷል። ለአሜሪካ ድምጽ ሙልጌታ ጽብሃም አክሱም።
አመሰግናለሁ ሙልጌታ ለዘገባው። ከአሜሪካ ድምፅ የሚተላለፍላችሁን ዜና ነው እየሰማችሁ ያላችሁት። በፋርስ ባሕረ ሰላጤ ሰማዮች ላይ የሚበሩ የአሜሪካ የንግድ አየር መንገዶች ከፍተኛ ጥንቃቄ እንዲያደርጉ የዩናይትድ ስቴትስ ባለሥልጣናት አሳሰቡ። ማሳሰቢያውን ዛሬ ያወጡት ኩዌትና የተባበሩት አረብ ኤሚሬቶች ውስጥ ያሉ የዩናይትድ ስቴትስ ዲፕሎማቶች ሲሆኑ ከሁለት ቀናት በፊትም ፌዴራሉ የአቪዬሽን አስተዳደር ተመሳሳይ ማስጠንቀቂያ ሰጥቶ ነበር። በአካባቢው እጅግ በበረታው ወታደራዊ እንቅስቃሴና በተካረረው ውጥረት ምክንያት ጀቶቹ በስህተት ሊፈረጁና ኢላማም ሊደረጉ እንደሚችሉ ማሳሰቢያው አመልክቷል። ፋርስ ባሕረ ሰላጤ ውስጥ እየታየ ያለው መካረርና ወታደራዊ እንቅስቃሴ በዩናይትድ ስቴትስና በኢራን መካከል ግጭት ሳይፈጠር አይቀርም የሚል ስጋት አጠናክሮ ይገኛል። በተያያዘ ዜና አሜሪካዊው የኢነርጂ ኩባንያ ኤክሰን ሞቢል በደቡብ ኢራቅ ባስራ የከርሰ ምድር ዘይት ቁፋሮና ብዝበዛ ማሳዎች ላይ ያሰማራቸውን የውጭ ሀገሮች ሠራተኞቹን ከሥራ ቦታቸው ማሸሹ ተዘግቧል። ሠራተኞቹ ከማሳዎቹ ላይ የተነሱት ትናንትና ዛሬ እስከ ረፋድ ድረስ መሆኑን አንድ የኢራቅ ባለሥልጣንና ሌሎች ሦስት ምንጮችን የጠቀሰው ሮይተርስ የዜና አውታር ዘግቧል። አሶሺየትድ ፕሬስም የኩባንያውን እርምጃ ከአንድ ሌላ ባለሥልጣን ማረጋገጡን ጽፏል። የኢራቅ መንግስት ይዞታ የሆነው የደቡብ የዘይት ኩባንያ ስራ አስኪያጅ ኢሽሃን አብዱል ጃባር በሰጡት ቃል ሰራተኞቹን የማሸሹን እርምጃ ለጥንቃቄ ያህል የተወሰደና ጊዜያዊም እንጂ አሁን የአደጋ ስጋት የለም ብለውታል። ከዩናይትድ ስቴትስና ሜክሲኮ አዋሳኝ የደቡብ ቴክሳስ አካባቢዎች በመቶዎች የሚቆጠሩ ጥገኝነት ጠያቂዎችን ጉዳይ ለማከናወን የውጭ ጉዳይ መስሪያ ቤቱ ወደ ካሊፎርኒያዊቱ ሳንዲያጎ ማጓጓዝ ጀምሯል። የዩናይትድ ስቴትስ ማዕከላዊ የስለላ ኤጀንሲ ባልደረባ የነበሩ የ62 ዓመት ዕድሜ ሰው የብሔራዊ መከላከያ መረጃዎቹን ለቻይና እያሾለኩ ሰጥተዋል በሚል የ20 ዓመት እስራት ተፈረደባቸው። የኦስትሪያ ምክትል ቻንስለር ሄይንስ ክሪስቲያን ሽትራትሸ ዛሬ ስልጣን ለቀቁ። ክቡራትና ክቡራን፣ የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አዳነች ልመልሳችሁ።
አሁን ወደ ምሽቱ ቅንብር እናመራለን። ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ በር ለሁሉም ክፍት ሆኖ ከውጭም ሆነ ከውስጥ ብዙም ጥበቃ አይታይም ነበር። በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆነው በቅርቡ የተሾሙት አምባሳደር ፍጹም አረጋ ኑና እንተዋወቅ ሲሉ በላኩት ጥሪ መሰረት በፈገግታ እንግዶቻቸውን ሲቀበሉ አምሽተዋል። በሜሪላንድ፣ በዋሽንግተን ዲሲ፣ በቨርጂኒያና በአካባቢው ከሚገኙት ኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ባሳለፍነው እሁድ ምሽት በተሰናዳው የመታወቂያ ዝግጅት ላይ እርስ በርስ ሲተዋወቁ አምሽተዋል። ዝግጅቱን የተከታተለችው ጽዮን ግርማ አምባሳደር ፍጹምንና ተሳታፊዎችን አነጋግራ ዘገባ አጠናቅራለች። ወደ ውይይት እናመራለን።
እዚህ ኤምባሲ ለመጀመሪያ ጊዜ ገባሁ የሚሉ ሰዎች ቁጥር ቀላል አልነበረም። ገብተው የነበረበትን ጊዜ ደግሞ ወደ ኋላ ተመልሰው ሲጠሩት ቁጥሩ ብዙ ነው። ቅዳሜ ግንቦት 3/2011 ዓ.ም አዲሱ አምባሳደር ፍጹም አረጋ ከኔም ጋር እንተዋወቅ፣ እናንተም እርስ በርስ ተዋወቁ ብለው በጠሩት ዝግጅት ላይ የታደሙት ኢትዮጵያውያንና ትውልደ ኢትዮጵያ እንደተባለው እርስ በርሳቸው ተዋውቀዋል፣ አድራሻም ተቀያይረዋል። በአጋጣሚ አስተያየት የጠየኳቸው አቶ ጄሉ ደንቦባ በሽግግር ጊዜ ዲፕሎማት ነበርኩ፣ እንደውም ይህን የቆማችሁበት ኤምባሲ የሚገነባበትን መሬት አብሬ ነው የተቀበልኩት አሉ።
ይሄ ኤምባሲ ከመሰራቱ በፊት ይሄም ቦታ ከአሜሪካ መንግስት ጋር ተነጋግረን ቦታውን ለኢትዮጵያ ስም ከተቀበሉ ሰዎች አንዱ ነኝ። በዛ ጊዜ የውጭ ጉዳይ ሚኒስትር አማን ሀሰን ይባላል። ሁለታችንን በሽግግር ጊዜ የዚህ ኤምባሲ አባል ነበርኩኝ፣ ዲፕሎማት ነበርኩኝ። ያ ሽግግሩ መሸጋገር አለፎት ከድልድይ ላይ ወደቀ። እኔም ከዛ በኋላ እዚህ ኤምባሲ መድረስም አልችል ነበረ። አሁን ግን እንደምናየው የለውጥ እንትናችን ሀገራችን ላይ መጥቶ ተስፋ እያየን ነው። ትልቅ ለውጥ ነው። ህዝቡ ኤምባሲያችን ነው ብሎ ለመጀመሪያ ጊዜ እንዲህ ሲሰባሰብ ኤምባሲ ክፍት ሲሆን ይሄ ኤምባሲ ኢትዮጵያ ነው የሚጨለግሰው የሚያንጸባርቀው። በሀገራችንም ትልቅ ለውጥ አለ። በነገራችን ላይ ከ26 ዓመት በኋላ ኢትዮጵያ ሄጄ ወደ 6 ወር ቆይቼ የመጣሁት ትልቅ ለውጥ ነው ያየሁት። ትልቁ ለውጥ ተስፋ ነው። ህዝባችን ተስፋ አለው።
ያን መሬት ስትቀበሉ ባዶ ነበር ወይስ የተገነባ ቤት ነበር? እስኪ ታሪኩን አጠር አድርገው ይንገሩ።
አሳጥር ስላልሽኝ ነው እንጂ በሰፊው ማውራት የሚችል ሽማግሌ ነኝ እኔ። በኢትዮጵያ ውስጥ የሚገርምሽ ነገር በቀዳማዊ ኃይለ ሥላሴ ጊዜ ፓርላማ አባል ነበርኩኝ። ብዙ ሰው አያምንም። በወጣትነት ጊዜ ፖለቲካ የገባሁት በደርግ ጊዜም ስልጣን ነበረኝ። ከዛ በሽግግሩ ጊዜ ኢህአዴግን በዲፕሎማት እዚህ ዋሽንግተን ኤምባሲ ውስጥ ለተወሰነ ጊዜ ሰርቻለሁ። እዛ በነበርንበት ጊዜ ኮሎራማ ላይ ያለው ትንሽ የኢትዮጵያ ኤምባሲ አለ። ራስ ብሩ ናቸው 1945 እንደዚህ የገዙት። በሀሳብ ውስጥ ያለ $28,000 ነው የተገዛ። ዛሬ ስንት ሚሊዮን ዶላር ያወጣል። ከዛ ኤምባሲው እየጠበበ ስለሄደ ስታፉ ስለበዛ ወደ 60 ስለደረስ በተለይ እኔ አስተዳደር ክፍል ኃላፊ ነበርኩ ኤምባሲ ውስጥ ቦታ ፈልገን እዚህ አካባቢ እንድንረከብ በኢትዮጵያና በአሜሪካ መንግስት መካከል ንግግር ተደረገና ይሄ ቦታ ባዶ ነው። ወደዳ መደዳውን የተሰሩ እነዚህ ኤምባሲዎች እዚህ የሞሮኮ አለ፣ ከዛ የጋና አለ። የጋናና የእስራኤል ኤምባሲ በስተቀር ሌሎቹ ባዶ ነበሩ። ከነዚህ ከባዶ መሬቶች ምረጡና ለኢትዮጵያ እንሰጣለን ስላሉ እቺን ቦታ ይመረጥ ነው ይላል።
በኢትዮጵያ ኤምባሲ የዲያስፖራ ዘርፍ ሚኒስትር አማካሪ አቶ ደመቀ ሽፈራው በዚህ ኤምባሲ ውስጥ ቀደም ሲል ሲሰሩ አውቃቸው ነበርና ከዚህ ቀደም ዝግ የነበረው ኤምባሲያችሁ አሁን ተከፍቷል በግል ምን ስሜት አለው ብያቸዋለሁ።
በጣም ጥሩ ትክክል ነው። ከዛ በፊት እኛ እንግዶችን ምን ጠራይ ነበር ነው ያው በኢንቪቴሽን ነው በጥሪ መልክ በፖሊስም ጭምር አቆመን ነበር እሱ ነገር አሁን ቀርቷልኝ እና መሰግናለን ለውጥ ላመጡ ሰዎች በተለይ ከክቡር ጠቅላይ ሚኒስትራችን የአሜሪካን ሀገር ጉብኝትና ከለውጥ በኋላ ኤምባሲያችን ክፍት ነው። ሁሉም ኢትዮጵያውያን ይመጣሉ ይጎበኙናል። ከዚህ በፊት እኛ ቀደም እኛ ጠይቀን ነበር ምን ሰራው አሁን ግን ተጠይቀን ነው እንደምታዩ ሁድ ለሁድ ቢዚ ነን እዚህ ነው ምንለው ኦልሞስት። ስለዚህ በጣም ደስተኞች ነን ብዙ ሰው ይመጣል በራችን ክፍት ነው አሁንም ኑ እናገለግላችኋለን እባካችሁ ነው። አመሰግናለሁ።
እንደግል አስተያየትህ ልጠይቀ እንዳልከው ፖሊስ አቁመን ነው በሩ ዝግ ነበር ብለሃልና በግል እንደ አንድ ሰራተኛ ምን ስሜት አለው እንደዚህ አይነት በሩ ክፍት ሆኖ ከማህበረሰብ ጋር ተገናኝቶ መስራትና በርን ዘግቶ መስራት ምን አይነት ስሜት አለው ሁለቱ?
ስሜቱ በእውነት ለመግለጽ ትንሽ ይከብዳል። እኔ በእውነት በኢትዮጵያ ኤምባሲ ስራ ከጀመርኩበት ጊዜ ጀምሮ ሙሉ ስራ ሰራሁ ብዬ መናገር የምችለው ባለፉት አንድ አመት ጊዜ ነው። እኔ በጣም ደስተኛ ነኝ። ብዙ ወገኖችን ሰር በማድረጌ ደስተኛ ነኝ። ደስታዬ ወደር የለውም። እንደ አንድ ዜጋ እኔም ጭምር ነው ነጻ የሆንኩም ተገቢውን አገልግሎት መስጠቴ ክብር ይሰማኛል እና እጅግ በጣም ደስተኛ ነኝ። ጽዮን
የሃይማኖት አባቶችን የተለያዩ የንግድ ማህበረሰብ ላይ ንግድ ላይ የተሰማሩ ሰዎችን በጣም ብዙ ኢትዮጵያውያኖችና ትውልደ ኢትዮጵያ ነው የሚታዩት። እናንተ ቀደም ብላችሁ ስታስተዋውቁ ዞር ዞር ያላችሁ ተነጋገሩ ስትሉ ነበረ። ከአምባሳደሩ ከመተዋወቃቸው በተጨማሪ ምን ለመፍጠር ነው የፈለጋችሁት?
እንግዲህ ከክቡር አምባሳደሩ ጋር ግንኙነት ከማድረግ ባለፈ ማህበረሰቡ በተለያየ አኳኋን ለየብቻው ነው የኖረው እንደምታውቂው ቤተክርስቲያንን ጨምሮ ቤተክርስቲያን ሁለት ሶስት የተከፈለ ነበረ። ስለዚህ ቤተክርስቲያንም መስጊዶችም የወንጌላውያን ቤተክርስቲያናት ሌሎችን ቤተ እምነቶች የቢዝነስ ተቋማት እርስ በራሳቸው ቢተዋወቁ እንደ አንድ ኢትዮጵያዊ ኢትዮጵያ የጋራ ቤታችን ስለሆነች በኢትዮጵያ ጉዳይ ሀሳብ ቢለዋወጡ በምንደጋገፍ እንዴት እንደ አንድ ኢትዮጵያ ሀሳባችን ይግለጽ የሚል ግንኙነት ያደርጋሉ ይተዋወቃሉ። የመኮራረፍ ፊትና ጀርባ ሆኖ መኖር አይነት ነገር ስለነበረ እሱን ጭምር ይቀርፋል ብዬ አስባለሁ። ከአምባሳደሩ ትውውቅ በተጨማሪ
በፌስቡክ እያስተላለፍን ነበር ፕሮግራማችሁን። ከፌስቡክ አስተያየት ሰጪዎች እንደተከታተልኩት በዩናይትድ ስቴትስ የሚገኘው የኢትዮጵያ ኤምባሲ ስልክ ባለመመለስ ይታወቃል ብያሉ አስተያየት እየሰጡ ነው። ሌሎች ኤምባሲዎችን በምሳሌነት ያስቀምጣሉ። ሌሎች ኤምባሲዎች ገና ስልክ ስንደውል ምላሽ ይሰጡናል እና የኢትዮጵያ ግን ይሄን አያደርግም ብለው በተደጋጋሚ አስተያየት ሲሰጡ አይቻለሁኝ። ለምድረው ስልክ ማታነሱት
ትክክለኛ ኮሜንት ነው። በጣም በትክክል ነው አድማጭ ተመልካቾቻችን ኮሜንት የሰጡሽ። ቪኦኤ ደግሞ በጣም ተደማጭ ስለሆነ ይሄን ችግር ኤምባሲው ለይቷልኝ ትክክለኛ ችግር እንደሆነ። ስለዚህ መፍትሄ ለማስቀመጥ እየሰራ ነው የምንገኘው። በነገሮች ላይ ጽዮን ብዙ ኢትዮጵያውያን በዚህ አካባቢ የሚኖሩትኝ የመጨረሻ ቁጥሩ 1200 ላይ ነው የሚደውሉት። እሱ ነው ቢዚ የሚሆነው። ብዙ ሎበል አሜሪካ ብዙ ሰው የሚደውለው እዛኛው ቁጥር ላይ ነው እና ኤምባሲያችን ዌብሳይት www.ethiopianembassy.org ቢገቡ የሁላችንም ከክቡር አምባሳደሩ ጽፈት ቤት ጀምሮ የሁሉም ዲፕሎማቶች እና ሰራተኞች ስምና ስልክ ይገኛል። ስለዚህ በአንደኛው ሞክረው ሌላኛው ካልተሳካ ሌላውን አክሰስ ማድረግ የሚችሉበት እድል አለ። ሁሉም ሰው ስልክ ይመልሳልኝ። የሁሉም ሰው የስልክ ፍሰት ያለው እንዳልኩሽ ኦፕሬተር ላይ ነው። ከኦፕሬተር ባካችሁ ውጡና ሌሎች የዲፕሎማቶችና የሰራተኞች ዝርዝር ላይ ኤምባሲ ዌብሳይት ስለተቀመጠ ፊት ለፊት የቢሮዎቻችን ስልክ አለ፣ ቀጥታ መደወል ይቻላልኝ። በአጠቃላይ አሰራራችን ግን ለማዘመን ሁሉንም ሰው አክሰስ ለማድረግ ለማስደሰት እየሰራ ነው የምንገኘው።
ኢትዮጵያውያኑና ትውልደ ኢትዮጵያ ጠረጴዛ ዘርግተው ወደፊት የሚዘጋጁ ዝግጅቶቻቸውን፣ ፕሮግራሞቻቸውን፣ ምርቶቻቸውን የሚያስተዋውቁም ነበሩ። ከነዚህ መካከል አፍሪካውያን ተሰባስበው በዋሽንግተን ዲሲ በሐምሌ ወር እንዲሮጡ ፕሮግራም አዘጋጅተናል ያሉት ዶክተር ጋሻው አብዛሃናቸው
ሲሆን አመሰግናለሁኝ። አንቺ ተቋም እንዳረግሽው የኢትዮጵያን ቀን በዲሲ በሚል ባለፈው ጠቅላይ ሚኒስትር አብይ በሶስት ከተሞች በነበራቸው ቆይታ አንዱም እዚህ ዋሽንግተን ዲሲ ላይ ነበረ። እዛ ዋሽንግተን ዲሲ በነበራቸው ቆይታ ከንቲባዋ ቀኑን የኢትዮጵያን ቀን በዲሲ ተብሎ እንዲታሰብ ባስተላለፉት መልእክት ነበረ። እናም ውድድራችንም ከመልእክት በላይ ቀኑን በየአመቱ በደመቀ ሁኔታ እንድናስብ በሚያስችለን ሁኔታ የአምስት ኪሎ ሜትር ሩጫ ብዙ ኢትዮጵያኖችን የሚያሳትፍ ሰዎች የሚያካትት ሩጫ እያዘጋጀን ነው የምንገኘው።
ምንድን ነው ከዚህ ከሩጫው ጋር ያገናኙት ጉዳይ?
መልካም ሲሆን ከዚህ በፊት በኢትዮጵያ በሚገኘው የታላቁ ሩጫ በኢትዮጵያ ለመጀመሪያዎቹ ከምስረታው ጀምሮ ባሉት ከሪቻርድ ነሩከር ከኃይሌ ገብረስላሴ ጋር ሆነን ያካሄድነው ሩጫ ነበረ። እዚህ ሀገር መጥቼ ዶክትሬት ዲግሪን ከተማርኩ በኋላ ደግሞ ወደዚህ ዲሲ አካባቢ ስመጣ ባለኝ ሙያ ለህብረተሰብ ምንድን ነው የሚያበረክተው በሚል ጥያቄ ከሌሎች ጓደኞቼ አገር ወዳድ ከሆኑ ሰዎች ጋር ተገናኝተን የምናካሄደውና ያመነጨነው ሀሳብ ነው። እናም በታውሰን ዩኒቨርሲቲ ነው ማስተምረው። በማስተምርበት መስክ ነው ይህንን ሩጫ የምናካሄደው። ምክንያቱም ስፖርት ማኔጅመንት ነው ማስተምረው። ሩጫውም አለ፣ ትምህርት ቤቱም አለ፣ ከዚህ በፊት የነበረው ሙያ አለ። ሁሉንም በማገናኘት ለኮሚኒቲው አንድ ነገር ማበረከት ያስችለናል በሚል ሂሳብ ነው።
መቼ ነው ይሄንን ሩጫ የምታደርጉት? በምን መልኩስ ነው የምታደርጉት? ያው ኢትዮጵያ ውስጥ እንግዲህ በጣም የታወቀ ፕሮግራም ነው ታላቁ ሩጫ፣ በአመት አንድ ጊዜ የሚደረግና እዚህ ደግሞ ለአፍሪካውያኖች የሚል ነው ያየሁት። ምን አይነት ፕሮግራም ነው? ፕሮግራሙ መቼ ነው?
ፕሮግራሙም የሆነው ጁላይ 27 በያርድስ ፓርክ ላይ ነው የሚሆነው። የአፍሪካ የታላቅ የአፍሪካ ሩጫ ነው ብለን የጠራ ነው ወይም ግራንድ አፍሪካ ራን። ምክንያቱ ምንድን ነው? የኢትዮጵያን ቀን በዲሲ በምናከብርበት ወቅት በአፍሪካ ህብረት ምስረታ ላይ ያለንን አስተዋጽኦ፣ አበበ ቢቂላ የመጀመሪያውን የአፍሪካ ወርቅ በኦሎምፒክ እንደማግኘቱ መጠን ቀኑን በሰፋና በደመቀ ሁኔታ ለኢትዮጵያኖች ብቻ ሳይሆን ከሌሎች አፍሪካኖች ጋር መክበር እንዲያስችለን በማሰብ ነው የታላቅ የአፍሪካ ሩጫ ብለን የምናዘጋጅ ያለ ነው።
በጣም አመሰግናለሁ ዶክተር ጋሻው፣ ጊዜ ስጥልን።
ሌላዋ በዚሁ ዝግጅት ላይ ያገኘኋቸው ወይዘሮ ቢፍቱ እንዲሁ ከረጅም ጊዜ በኋላ ኤምባሲ ገባሁ አሉ። ለማህበራዊ ሚዲያ ተጠቃሚ ልጆች መልእክት አላቸው።
ስሜ ቢፍቱ ማሙ ይባላለሁኝ። እዚህ ዋሽንግተን ዲሲ ነው የምኖረው። እኔ ከኢትዮጵያ ከወጣሁ ቆይቻለሁ፣ ሰንበት ብያለሁኝ። ያው ባለው ችግር ነው የወጣሁት። ኤምባሲ ደግሞ ዛሬ ገብተን ቤታችን ማድረጋችን በጣም ነው ደስ የሚለኝ። ምክንያቱም ኤምባሲ ገብተን አናውቅም። ምክንያቱም በእኛ በእንቁላል እና በተገኘው ነገር እያበረን ነበር የምንኖረው። ምክንያቱም ተገብተን ስለወጣን ያው መታገል ስላለብን ትግሉ ነው ደግሞ ለዚህ ያደረሰን። እኛ ደግሞ እኔ አሁን የምለው ሀቅሲቅ የሚባለው ትርቅን ሰላምን ማስፈን የሚችሉ ሰዎች ናቸው። ምክንያቱም እኛ ባላችንም ስሞት ሴቶች ናቸው የሚያለቅሱ፣ ልጆቻችንም ስሞት እኛንን የምናለቅሱ። ስለዚህ ሁሌ ደግሞ እኛ አልቃሽ ከምንሆን እዚህ ፌስቡክ ላይ ቁጭ እያሉ ከመሰዳደብ ከማንቋሸሽ አርብረን ሰርተን እየተመካከር የሚያስፈልገውንን ነገር እያረጉ ልጆቻችንን ደግሞ ለጠላት እንዳይሰጡ። ጠላት ማለት ጥይት ነው። ጠላት ማለት ረሃብ ነው። ለረሃብ እንዳይሰጡ። ምክንያቱም ሀገሩ ኢትዮጵያ ሰላም ካልሰፈረ የእኛ ልጆች አሁንም ከሞት አይድኑም። ስለዚህ በአፍ ከመዋጋት ደግሞ በስራ ላይ መልሰን እንደው ስራ ቢሰሩና ወጣቶቹ ደግሞ ጊዜያቸውን ከሚያበላሹ ፌስቡክ ላይ ቁጭ ብሎ እንደ እናት የሚመክራቸው ነገር ሀገራችን ያለናሱ ያላት ነገር የለም። ስለዚህ ጉልበታቸውን ከሚያጠፉ ፌስቡክ ላይ ቁጭ ብሎ ከሚያጠፉ እኛም ብረዱን እናቶችን። ምክንያቱም እኛ ሁሌ እንዳለቀስን ነው እንባችን ከምወርድ እንደ እንባችን ብጠርጉን። ይሄን ነው መልእክት ማስተላለፍ የምትፈልገው።
ዝግጅቱ በተለያዩ የሃይማኖት አባቶች ጸሎት አስጀምረው ወደ መድረክ የወጡት አምባሳደር ፍጹም አረጋ የኢትዮጵያን ኤምባሲ ማስተዳደር ኃላፊነት ተቀብለው በጀመሩ በአንድ ወር ውስጥ ከኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ወይም ዲያስፖራ አባላት ጋር በአካል ለመተዋወቅ በመቻላቸው ደስታቸውን ገልጸው የቤተሰብን ሰላም በመጠየቅ ነበር ንግግራቸውን የጀመሩት።
ልጆችስ? ቤተሰብስ? ሁላችሁ ደህና?
ይህ ኤምባሲ የእናንተ ቤት ነው የእናንተ ኤምባሲ ነው ካሉ በኋላ ከተለያዩ ሰዎች ጋር ባደረጉት ንግግር እንደተረዱት ከዚህ ቀደም ለብዙዎች ባይተዋር ሆኖ የቆየው የኤምባሲ ሁኔታ እንዳይደገም በጋራ ሊሰራ እንደሚገባ አሳስበዋል። አምባሳደር ፍጹም በመተዋወቂያ ንግግራቸው ላይ የዲያስፖራ ማህበረሰቡ በአገዋ በትረስት ፈንድ በመዋለ ነዋይ ፍሰት አገራቸውን በማስተዋወቅ የፋይናንስ ተቋማትን ድርሻ በመግዛት በተለያዩ ዘርፎች መሳተፍ እንዲችሉ ጥሪ አቀርበዋል። በአጠቃላይ እርስ በርስ የመደጋገፍ ጥያቄን አቀርበዋል። ከዝግጅቱ በኋላ በቪኦኤ የፌስቡክ ገጽ ላይ በቀጥታ ስርጭት አጠር ያለ ቆይታ አድርገን ነበር።
በቅድሚያ አመሰግናለሁ። ዋነኛው ያከናወነው ተግባር በመቶ ቀናት ውስጥ የተለያዩ ቅዳችን አዘጋጅተናል። በቀጥታ ወደ ዋናው ስራ ከመግባታችን በፊት ከዳያስፖራው ማለትም ከኢትዮጵያና ትውልድ ኢትዮጵያውያኑ ጋራ ተገናኝቶ መጀመሪያ እንዴት ናችሁ፣ በሀገራችን ባህል መሰረት ልጆችስ ደህና ናቸው ወይ ለመጠያየቅ ነው ማለት ነው። ወደሚቀጥለው ንግግር የሚያስገባንን ቅድመ ሁኔታ ነው የሰራ ነው ማለት ነው። ስለዚህ በዛ መሰረት ደህንነታችንን ተጠያይቀናል፣ ናፍቆታችንን ተለዋውጠናል። አገራቸውን የሚወዱ ህዝባቸውን የሚናፍቁ ወገኖች ናቸው እዚህ ያሉን። በሚያሳስባቸው ጉዳዮች ላይ ከአሁን በፊትም እንዲሻሻሉ ሲጠይቋቸው በነበሩና በተሻሻሉ እንደገናም ደግሞ ጊዜም የሚጠይቁ በቀሪም እንዲሻሻል በሚፈልጓቸው ጉዳዮች ላይ በጥልቀት እንግዲህ በየፈርጁ እንመክራለን። ዛሬ ከሰላምታ ባለፈ አንድ አጀንዳ ቀርጸን በሁሉ ጉዳዮች ላይ ለመነጋገር የሚያስችል ሁኔታ አልነበረም። አንድን ጉዳይ አብስሎ ለመነጋገር በጉዳዩ ላይ ጥናት መደረግ አለበት፣ ጥናት አቅራቢ መኖር አለበት፣ ጥናት መደረግ አለበት። ስለሆነም በዛ መልክ አጀንዳ ተመርጦ ውይይቶች እየተካሄዱ በዋናነት የሀገራችንን ህዝብ ወደፊት የሚያሻግሩ ከአሁን በፊት ያለፉ ነገሮችን በይቅርታ የምንከድነውን ከድነን ተጠያቂነት የሚያመጣው እንዳለ ሆኖ ከዛ ግን ወዳለፈው ጉዳይ ስንሄድ ወደፊት ባለው ፋይዳ ልክ እንዲሁም ደግሞ በዛሬ ላይ ባለው ፋይዳ ልክ ብቻ እያነሳን መምከር እንዳለብንም ጭምር በመልእክቴ ላይ ማስቀምጫለሁ። ይሄን የነበረው
የተለመደው አይነት መድረክ ላይ ተቀምጦ ውይይት ሳይሆን ከተሰበሰበው ማህበረሰብ ጋር መሀል እየዞሩ ሲነጋገሩ ሲወያዩ ተመልክቻለሁ። እንዴት ነበር ውይይቱ? ምን ጥያቄ ተነሳ? ምን አስተያየት አገኙ? እርሶስ ምን አስተላለፉ?
በዚህ መልክ ወንበር እንዳይኖር አድርገን ሴታፕ ስናደርገው ሰው ነፃ ሆኖ እየተዘዋወረ ወዳጆቹን እየጠየቀ ደህንነቱን እያወራ እያወጋ ቦታም እንዳይጠባው ጭምር ወንበር አስወጥተን ነው ያካሄድ ነው ማለት ነው። ይህ በራሱ ያሰብነውን አሳክቷል ብዬ ነው ማስበው። ለምሳሌ እኔ በተለመደው የስብሰባ አይነት መልክ ቢሆን መድረክ አካባቢ ከሚኖሩ ሰዎች በስተቀር ሌሎችን ላላገኝ ይችል ነበረ። አሁን ያለማጋነን ከሁሉ ሰው ጋራ ብዬ ማለት ቢከብደኝም ሊያገኙኝ ከፈለጉ ሰዎች ጋር በሙሉ ተገናኝቻለሁ። በወፍ በረረም የሚያሳስቧቸው ነገሮች ምን እንደሆኑ፣ ምን ላይ ትኩረት ባደርግ እንደሚመርጡ፣ ቢሮ መጥተው ቀጠሮ ይዘው በስፋት መነጋገር እንደሚፈልጉ፣ ክፍተት ያሏቸው ቶሎ መሻሻል ይችላሉ። አንዳንዶቹ ምርጥ አይዲያዎች ሁሉ ምርጥ ሀሳቦችን ሁሉ አምጥተዋል። ወጣቶችም በወጣትነታቸው ሌሎችም እንደዛው ማለት ነው። የሚበዛው ቀጠሮ ይዘው ለመነጋገር ነው። ስለዚህ በቀጣይ እንግዲህ እየመከርን እንሄዳለን ማለት ነው እና ደህንነታቸውንም የበለጠ ለመጠያየቅ እድል ፈጥሮናል። ናፍቆታችንም ለመለዋወጥ በአጠቃላይ ኢትዮጵያ ውስጥ እየተካሄደ ባለው ለውጥ እጅግ ደስተኛ መሆናቸውን በጣም ብዙ ቁጥር ያላቸው እዚህ ኤምባሲ ውስጥ ከገቡ ለመጀመሪያ ጊዜያቸው እንደሆነ፣ አሁን ተመልሰን ወደ ቤታችን ገባን፣ ከዚህ በኋላ ደግሞ እንደዚህ አይነት ነገሮችን በዚህ ኤምባሲ ውስጥ ማካሄድ እንፈልጋለን፣ ወጣት እዚህ ሀገር ተወልደው ያደጉ ስለ ሀገራቸው አንዳንድ አገልግሎት ማበረከት የሚፈልጉ መጥተው ሁሉ አነጋግረውኛል። እዚህ ኤምባሲ ውስጥ በነጻ ከኮሚኒቲ ጋር የተያያዘ ስራ ሊሆን ይችላል፣ ከዩኒቨርሲቲም የመጡ ከሃይስኩልም የመጡ በኢንተርንም ጭምር ለማገልገል ዝግጁ ነን ብለውም ያነጋገሩኝ ነበሩ። የሚያሳየው ሰፊ የሆነ ድጋፍ፣ ሰፊ የሆነ ሀገራችን ላይ የተጀመረውን ለውጥ ወደ ተሻለ ለውጥ፣ ህዝቡ ወደሚጠቀምበት ለውጥ ለማሳደግ የተነሳንበት ጊዜ ይመስለኛል እና እኔ ብሩህ ነገር ነው ያየሁት።
መድረክ ላይ ንግግር ሲያደርጉ 8 ነጥቦችን አስቀምጠው ነበረ። በውጭ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ ማህበረሰብ የሚፈለገው ወይም ሊያደርጓቸው የሚገቧቸው ነገሮች፣ ለምሳሌ ኢንቨስት ማድረግን፣ የተለያዩ ስራዎችን መስራት እንደሚችሉ፣ እነዚህን ነገሮች ማከናወን ትችላላችሁ ብለው አስቀምጠው ነበር እና በኤምባሲው በኩል ኤምባሲው ወይም የኢትዮጵያ መንግስት ለዲያስፖራ ማህበረሰብ ደግሞ ይህንን እድል አመቻችቷል የሚል ነገር አልተቀመጠም። ኢትዮጵያውያኖች ተሳትፎ እንዲያደርጉ የሚጋብዝ ነው እና በኤምባሲው በኩል ደግሞ ለኢትዮጵያኖች እዚህ ላሉ የታሰበ ወይም የሚደረግ ነገር አለ ወይ?
አለ። አዎ፣ ባለፈው እዚህ ዋሽንግተን ዲሲም ከሌላም የመጡ የዚህ ሀገር ነዋሪዎችን ዳያስፖራውን ሳይሆን ሌላውን ማህበረሰብ ስለ ኢትዮጵያ ያለውን ሁኔታ ለማሳየት ፓስፖርት ዲሲ ጋር በማገናኘት ያካሄድነው ፕሮግራም ነበር። እዛ ላይ እንደዚሁ የመጡ ዳያስፖራዎችም ነበሩ። ለሱ ዝግጅት በመናረግበት ወቅት ካነጋገርናቸው አንዱ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ የተደራጁ የቻምበር ኦፍ ኮመርስ የሚባሉ እዚሁ ሀገር በሬስቶራንትም በሌሎችም ዘርፍ ላይ ተሰማርተው የሚሰሩ ባለሀብቶችን ወይም ነዋሪዎችን ነው እና እነሱ መደራጀት በራሱ የመጀመሪያ እርምጃ መሆኑን አፕሪሼት አድርገናል። ከተደራጁ በኋላ ደግሞ ጠንክረው መስራት እንዳለባቸው ስለሆነም በአደራጀታቸው አማካኝነት ኢትዮጵያ ውስጥ ላለው ድጋፍ ቢያደርጉም ባያደርጉም የኢትዮጵያ ኮሚኒቲ በመሆናቸው ብቻ እዚህ ኑሯቸውን፣ ንግዳቸውን፣ ኢንቨስትመንታቸውን፣ ቢዝነስ የተሻለ ለማድረግ ከኤምባሲው የሚፈለጉ ድጋፎችን እዚህ ካሉ የመንግስት አካላት ጋር በመሆን የበኩላችን እንደምንወጣ ተግባብተናል። ሌሎ እነሱም ደግሞ እኛም የድርሻችን እንወጣለን ብለው ባለፈው እንግዲህ የተመለከታችሁትን ከ8000 ሰው ያላነሰ ያስተናገደ ምግብ 16 ሬስቶራንቶች በራሳቸው ወጪ አቅርበውልናል እና ይሄም ዝም ብሎ ፍቅራቸው በተግባር እየተገለጸ እንደሆነ ነው የሚያሳየው ማለት ነው። አገራቸውን ለማኩራት ምን ያህል የቆረጡ እንደሆነ ነው የሚያሳየው። ስለዚህ እነሱም እንደዚህ ተጨባጭ እርምጃ እየወሰዱ ነው። በእኛም በኩል የበለጠ ለማገዝ ዝግጁ ነን።
እንዳሉት ይሄ ኤምባሲዎች እዚህ ውስጥ ገብተው በጋራ በተለይ ዛሬ እኔ በአይን እንዳየሁት የተለያዩ የሃይማኖት አባቶች ከተለያየ አካባቢ ከተለያየ የማህበረሰብ ክፍል የመጡ ሰዎች በአንድ ላይ እንደዚህ ተሰብስበው የሚነጋገሩበት ኤምባሲ አልነበረም። አሁን እሱን ማድረግ ችላችኋል። ግን ኢትዮጵያ ውስጥ የተለያየ ቦታ የሰላም ሁኔታ አለ። የዲያስፖራ ማህበረሰብ ውጪ ያለው ማህበረሰብ ኢትዮጵያ ውስጥ በየትኛውም ሙያና የኢኮኖሚ አቅም መዋለ ንዋይን አፍሶ ስራ እንዲሰራ ሲጠየቅ የሰላምን ሁኔታ መጠየቁ አይቀርም። እንደ አንድ ኤምባሲ፣ እንደ አንድ ትልቅ ኤምባሲና እንደ አምባሳደር እንደዚህ አይነት ጥያቄ የኢትዮጵያን የሰላም ሁኔታ የተመለከተ ጥያቄ አይቀርብሎትም ወይ? ሲቀርብሎት እንዴት ያስተናግዱታል? ወደፊትስ እነዚህን ጥያቄዎች እንዴት ነው የሚመልሷቸው? ሰላሙን በተመለከተስ ምንድን ነው ለማረጋገጥ የሚሰራው ስራ?
የሰላሙ ሁኔታ በእርግጠኝነት ይረጋጋል፣ በእርግጠኝነት ሰላም ይሆናል። በተለያየ ምክንያቶች የተደረጉ ክፍተቶች እንደሚቀረፉ ትልቅ እምነት አለኝ። ህዝቡ የሚጠይቃቸውን ነገሮች ምላሽ እንደሚያገኙ መተማመን አለሁ። ለምሳሌ ኢንተርናሊ ዲስፕለስድ የሆኑ ሰዎች ወደ ቀያቸው መሄድ ጀምረዋል። እነዚህን የሰላም ሁኔታ የሚያባብሱ ነገሮች ግን አሉ። በህገ ወጥ የሚደረጉ የጦር መሳሪያ ዝውውር፣ የገንዘብ ዝውውር፣ ኮንትሮባንዶች የመሳሰሉ ነገሮች፣ በተለይ የገንዘብ ዝውውር ህገ ወጥ በሚሆንበት ሰዓት የገንዘብ ዝውውር ከመሆኑ አልፎ የጸጥታ ችግር ይሆናል። ስለዚህ በማናቸውም ሁኔታ በእንደዚያን ነገር ላይ ያሉ ሰዎች በየዋህነት በህገ ወጥ ግብይትና በባንክ መካከል ያለው ልዩነት ብቻ በማየት ከዛ ባለፈት ጉዳት እንደሌለው የዕለቷን ብቻ ልዩነቱ ይሄን ያህል ነው፣ እሱን በባንክ ሲሄድ አጠዋለሁ፣ ስለዚህ በሚል የሚያደርጉት ነገር አንደኛ በብሔራዊ ባንክ በኩል በመንግስት በኩል እሱን የሚመለከት ማስተካከያዎች ይደረጋሉ።
የመጨረሻ ጥያቄ ነው። በጣም ይቅርታ ቁምቢዎት ነው፣ የግል ነው ጥያቄ። ኢትዮጵያን እንዴት ነው የሚመለከቷት? ምን አይነት ኢትዮጵያን ነው የሚያዩት? ወደፊት እንዴት ነው የሚያስቧት? አገራችን እንዳትፈርስ የሚል ቃል ስለተጠቀሙ ስሜት ስላየሁ ነው። እና ምን አይነት ኢትዮጵያን ነው የሚያልሙት?
ኢትዮጵያ የዛሬ 40-45 ዓመት በጣም የሚገርም የኢንዱስትሪላይዜሽን ጎዳና ይዛ ነበር። በመሀል በብዙ በደርግም እንደገና ከዛ በኋላም የተሻለ መስራት እየቻልን ብዙ የቀሩ ነገሮች አሉ። አንድ አገር እድገቱ የሚለካው በህዝቦቿ ውስብስብ ምርቶችን በማምረት አቅም ላይ ነው። ከአሁን በፊት ጂዲፒ ነበረ መለኪያ ተደርጎ ሲወሰድ የነበረው። የኢኮኖሚ እድገት ሲባል አጠቃላይ የአገሪቱ ምርት ነበር የሚወሰደው። ከዛም ደግሞ ጂዲፒ ፐር ካፒታም ይወሰዳል። የድህነት መቀነስም ብዙ ነገሮች እንደ መመዘኛ ሂውመን ዴቨሎፕመንት ኢንዴክስ በሚልም የወጡ አሁን ግን የደረስንበት ደረጃ በዓለም ገበያ ላይ ከፍ ያለ ዋጋ እና ዳይቨርሲፋይድ የሆኑ ምርቶች አምርቶ የድርሻውን መወጣት የሚለው ላይ ከሱ አንጻር ብዙ ስራ ስለሚጠብቀን ዜጎቻችንን ይበልጥ ከሚያሰለች ጆሮ ጮው ከሚያረግ የህዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወጥተን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ ስራዎች ላይ በአይቲ ደግሞ ፈጠን ያሉ ያላካካስናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያደርጉ ስራዎችን መስራት ይኖርብናል። ብዙ የቤት ስራ አለብን። ከወሬ እንውጣ። ይህን ደግሞ ማድረግ የሚያስችል የሚያስደንቁ ልጆች አሏት እዚህ አገር ቤትም። ስለዚህ ይህን በማድረግ አገራችን በጣም ታላቅ እንድትሆን ማድረግ እንችላለን። በጣም ብዙ ምቹ ሁኔታዎች አሏት። ስለዚህ ይህንን እንችላለን ብለን የመነሳትና ከዛም ደግሞ የመቻል አቅማችንን እያሳደግን በስራ ውስጥ ማለት ነው እንድንሄድ ነው እኔ የምመኘው ማለት ነው።
በጣም አመሰግናለሁ አምባሳደር ፍጹም አረጋ ለሰጡን ማብራሪያ በአድማጮቻችን ስም። እግዚአብሔር ይስጥልኝ።
ደግሞ በደሳለኝ መኮንን በየሳምንቱ የሚዘጋጀው የሙዚቃ ቃና ይቀርባል።
ሰላም ጤና ይስጥልኝ የተከበራችሁ የሙዚቃ ቃና አድማጮች፣ በያላችሁበት የክብር ሰላምታ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም የተለያዩ ምርጥ ዜማዎችን ይዤላችሁ ቀርቤያለሁ። በቀጥታ ወደ ዜማዎቹ ነው የምወስዳችሁ። በቅድሚያ የምናደምጠው ዜማ ቱናይት የተሰኘውን የጃን ኪንግን የሀገረሰብ ዜማ ይሆናል።
Everybody's going different places, all week long. I'm working for a paycheck that barely makes it, living for a dream I got to chase and to be goes on. Well, everybody knows tonight is gonna be the best night. Tonight is gonna be
ቱናይት ቱናይት የተሰኘውን የጃን ኪንግን የሀገረሰብ ዜማ ነበር ያደመጥነው። በመቀጠል ደግሞ በመላው ዓለም ብዙ ተደማጭነትን አትርፎ የነበረውን አሁንም ድረስ እየተደመጠ ያለውን የሊዮና ሌዊስን ቆየት ያለ ዜማ ብሊዲንግ ላቭ የተሰኘውን ምርጥ ዜማዋን እናደምጣለን።
Closed off from love, I didn't need the pain. Once or twice was enough, and it was all in vain. Time starts to pass before you know it, you're frozen. But something happened for the very first time with you. My heart melted to the ground, found something true. And everyone's looking round,
የእንግሊዟን ታዋቂ ድምፃዊ የሊዮና ሌዊስን ብሊዲንግ ላቭ የተሰኘውን በመላው ዓለም አድናቆት ያተረፈውን ዜማ ነበር ያደመጥነው። በመቀጠል ደግሞ ወደ ሀገረሰብ ዜማ ልውሰዳችሁና የኬሪ አንደርውድን ሳምቲንግ ኢን ዘ ዋተር የተሰኘውን ዜማዋን እናደምጣለን።
Wasting the life that the good Lord gave me. Then somebody said, what I'm saying,
Something to the Water እያለች የተጫወተችልን የሀገረሰብ ዜማ አቀንቃኟ ኬሪ አንደርውድ ነበረች። እስቲ እዚሁ ሀገረሰብ ዜማ ላይ እንቆይና የሉክ ብራያንን Drink a Beer የተሰኘውን ዜማውን እናድምጥለን።
When I got the news today, I didn't know what to say, so I just hung up the phone. I took a walk to clear my head, and this is where the walking led. Can't believe you're really gone. Don't feel like going home, so I'm gonna sit right here on the edge of this pier and watch the sunset disappear. And drink a beer. Funny how the good ones go too soon, but the good Lord knows the reasons why, I guess. Sometimes a greater plan, it's kind of hard to understand. Right now it don't make sense. I can't make it all make sense, so I'm gonna sit right here on the edge of this pier and watch the sunset disappear and drink a beer. So long, watch the sunset disappear and drink a beer. Drink a beer. Drink a beer.
Drink a Beer የተሰኘውን የሉክ ብራያንን የሀገረሰብ ዜማ ነበር ያደመጥ ነው። ከሀገረሰብ ዜማ ወጣ ብለን ደግሞ ወደ R&B ዜማ ስንሸጋገር ቢያንሴ ከኤምኤንኤም ጋር በመሆን Walk on Water እያሉ በጋራ የሚጫወቱትን ዜማ እናደምጣለን።
Walk on water, but I know Jesus.
Why are expectations so high? Is it the bar I set, my arms I stretch, but I can't reach? A far cry from it, or it's in my grasp, but as soon as I grab squeeze, I lose my grip like the flying trapeze. Into the dark I plummet, now the sky's blackening. I know the mark's high, but flies rip apart my stomach, knowing that no matter what bars I come with, you're gonna heart gripe, and that's a hard fight getting to swallow. So I scrap these as pressure increases like khakis. I feel the ice cracking because
I walk on water, but I know Jesus.
It's the curse of the standard that the first of the Mathers disc set. Always in search of the verse that I haven't spit yet. Will this step just be another misstep to tarnish whatever the legacy, love, or respect I've garnered? The rhyme has to be perfect, the delivery flawless. And it always feels like I'm hitting the mark till I go sit in the car, listen, and pick it apart. Like this is garbage. God's given me all this, still I feel no different regardless. Kids look to me as a god, this is if only they knew, it's a facade and it's exhaustive. And I try not to listen to nonsense, but if you bitches are trying to strip me of my confidence, mission accomplished. I'm not Godson, Nas, Rock, Kim, Pac, Big, James, Todd, Smith, and I'm not Prince.
I walk on water, but I ain't no Jesus. I walk on water, but only when it freezes, 'cause I'm only human, just like you.
I'm a Rubik's, a beautiful mess, at times juvenile, yes, I goof and I jest, a flawed human, I guess, but I'm doing my best to not ruin your expectations and meet them, but first, the speed em verse, now Big Sean, he's going too fast, is he gonna shout or curse out his mom? There was a time I had the world by the b****s eating out my palm, every album song, I was spazzing the out on, and now I'm getting clowned and frowned on, but the only one who's looking down on me that matters, now's Deshaun. Am I lucky to be around this long? Begs the question though, especially after the methadone is yesterday fades, and the Dresden home is burnt to the ground, and all that's left of my house is lawn. The crowds are gone, and it's time to wash out the blonde. Sales decline, the curtain's drawn, they're closing the set, I'm still poking my head from out behind. And everyone who has doubt, remind. Now take your best rhyme, outdo it, now do it 1,000 times. Now let them tell you the world no longer cares or gives a f*** about your rhymes. And as I grow out of sight, out of mind, I might go out of mind. 'Cause how do I ever let this mic go without a fight when I'm made a f***ing tightrope out of twine? But when I do fall from these heights, though, I'll be fine. I won't pout or cry or spiral down or whine. But I'll decide if it's my final bow this time around. 'Cause
I walk on water.
Walk on Water የተሰኘውን ኤሚነም ከቢዮንሴ ጋር በመሆን በጋራ የተጫወቱትን የአርኤንቢ ዜማ ነበር ያደመጥነው። ከዚሁ ከአርኤንቢ ዜማ ሳንወጣ ጀነፈር ሎፔስ በዲጄ ካሊድና በካርዲ ቢ ታጅባ ዴኔሮ እያሉ የሚጫወቱትን ዜማ እናደምጥ።
Me and Benjamin Franco stay at the Franco, getting checks like Nike everywhere that I go. You ain't getting no back, so get that haciendo.
J-Lo,
quiero dinero.
Another one.
Me and my man, we stack it up to the ceiling.
More money.
Cállate la boca, let me finish.
More money.
Every day I'm alive, I make a killing.
Let's get it.
Yeah, I swear I'ma get it. Yo quiero dinero. Hey. Yo quiero dinero. Hey. I just want the green, want the money, want the cash. So yo quiero la venta, si, 50, si, lo siento. Yo quiero dinero.
Manito with the money, so no need to mingle. Just back it up, hot talk, yeah, back it up. Holla at that if you actin' up. You ain't got that, you can't sit with us, yeah. Sign the frames, make you double take. Ben and Andy on a double day. Grand just hit me, city on the way. Look, they gon' do what I say, so Cardi B and J-Lo talk behind my back, but never up in my face, though. I just want my money, chips, guac, and queso. Y'all can kiss my ass, dame un beso. Dominicana, trippin' the sign. I got the juice, no Tropicana. I got the box, I got the most flavor. Big fat cat like in the bodega. Still making money moves? Tell me what you think. Merengue to the money, bachata to the bank. I press it up, I'm nice for frito. I need my money, yo necesito. I told ya, I'm Chef Selena. I'm back in a bitch like Serena. We need the drop, run up in your spot. Put it to your head like, give me what you got. Two bad that came from the Bronx. Cardi from the pole and Jay from the black.
ጄኒፈር ሎፔዝ ከዲጄ ካሊድ እና ከካርዲቢ ጋር በመሆን ደኔሮ እያለች የተጫወተችውን ዜማ ነበር ያደመጥነው። ከአርኤንቢ ወደ ሬጌ ዜማ እንሸጋገርና የቦብ ማርሊን ሬዳምፕሽን ሶንግ የተሰኘውን ምርጥ ዜማውን እናደምጣለን።
All pirates, yes they rob I, sold I to the merchant ships. Minutes after they took I from the bottomless pit, but my hand was made strong by the hand of the Almighty. We forward in this generation triumphantly. Won't you help to sing these songs of freedom? 'Cause all I ever have, redemption songs, redemption songs. Emancipate yourselves from mental slavery. None but ourselves can free our minds. Have no fear for atomic energy, 'cause none of them can stop the time. How long shall they kill our prophets while we stand aside and look? Some say it's just a part of it. We've got to fulfill the book. Won't you help to sing these songs of freedom? 'Cause all I ever have, redemption songs, redemption songs, redemption songs.
ሬዳምፕሽን ሶንግ የተሰኘውን የቦብ ማርሊን ምርጥ ዜማ ነበር ያደመጥነው። የተከበራችሁ የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እጅጉን በጣም እያመሰገንኩኝ በአዴል ዋተር አንደር ዘ ብሪጅ በተሰኘው ምርጥ ዜማዋ ሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ በእኔ በኩል ቻው።
Maybe you're not the one for me. Then I'll come, I can bring you to your knees. Maybe you're not the one for me. Why do I hate the idea of being free?
አመሰግናለሁ ደሳለኝ ለሙዚቃ ቃና ዝግጅቱ። የማጠቃለያ ዜና ላሰማችሁ። በፋርስ ባህረ ሰላጤ ሰማዮች ላይ የሚበሩ የአሜሪካ የንግድ አየር መንገዶች ከፍተኛ ጥንቃቄ እንዲያደርጉ የዩናይትድ ስቴትስ ባለሥልጣናት አሳስበዋል። ማሳሰቢያውን ዛሬ ያወጡት ኩዌትና የተባበሩት አረብ ኤሚሬቶች ውስጥ ያሉ የዩናይትድ ስቴትስ ዲፕሎማቶች ሲሆኑ ከሁለት ቀናት በፊትም ፌዴራሉ የአቪዬሽን አስተዳደር ተመሳሳይ ማስጠንቀቂያ ሰጥቶ ነበር። በአካባቢው እጅግ በበረታው ወታደራዊ እንቅስቃሴና በተካረረው ውጥረት ምክንያት ጀቶቹ በስህተት ሊፈረጁና ኢላማም ሊደረጉ እንደሚችሉ ማሳሰቢያው አመልክቷል። በተያያዘ ዜና አሜሪካዊው የኢነርጂ ኩባንያ ኤክሰን ሞቢል በደቡብ ኢራቅ ባስራ የከርሰ ምድር ዘይት ቁፋሮና ብዝበዛ ማሳዎች ላይ ያሰማራቸውን የውጭ ሀገር ሠራተኞቹን ከሥራ ቦታቸው አሽሿል። አንድ የኩባንያው ባለሥልጣናት እንደተናገሩት እርምጃው የተወሰደው ለጥንቃቄና ጊዜያዊ ነው እንጂ አሁን ያለ አደጋ የለም። ከዩናይትድ ስቴትስና ሜክሲኮ አዋሳኝ የደቡብ ቴክሳስ አካባቢዎች በመቶች የሚቆጠሩ ጥገኝነት ጠያቂዎችን ጉዳይ ለማከናወን የውጭ ጉዳይ መስሪያ ቤቱ ወደ ካሊፎርኒያዊቱ ከተማ ሳንዲያጎ ማጓጓዝ ጀምሯል። ዩናይትድ ስቴትስ ውስጥ ጥገኝነት በሚጠይቁ ሰዎች ማመልከቻዎች መጥለቅለቃቸውን የሀገሪቱ የጉምሩክና የወሰን ጥበቃ መስሪያ ቤት ባለሥልጣናት ተናግረዋል። ዜናው አበቃ። ጤና ይስጥልኝ።
የተከበራችሁ አድማጮች፣ የምሽቱ ፕሮግራማችን እዚህ ላይ አበቃ። ፕሮግራም ድምፅ